ምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ጤና ይስጥልኝ ክቡራን አድማጮቻችን፣ እንደምን አመሻችሁ። እግዚአብሔር አምላካችን በነበርንበት ስፍራ ከነቤተሰቦቻችን ጠብቆን እንደገና ደግሞ በቃሉ ማድ ፊት ሰብስቦናል። እግዚአብሔርን እጅግ አድርገን ስለዚህ ድርጊቱ፣ ስለዚህ ጥበቃው፣ ስለዚህ ቸርነቱና ስለዚህ ምሕረቱ እናመሰግነዋለን። ዛሬ እንግዲህ እንደተለመደው የመጽሐፍ ቅዱስ ጥናታችንን እንቀጥላለን ማለት ነው። በዛሬው ምሽት አብረን የምናጠናው የመጽሐፍ መክብብን ትምህርት ይሆናል ማለት ነው። አዎ፣ ባለፈው ክፍለ ጊዜ የፊልጵስዩስን መልእክት ጥናታችንን ማጠናቀቃችን የሚታወስ ነው። በእውነት እግዚአብሔር አምላካችን ከፊልጵስዩስ መልእክት ታላቅ ነገርን አስተምሮናል። በዚህ በመጽሐፍ መክብብ ውስጥ ደግሞ እግዚአብሔር አምላካችን እንዲሁ ድንቅ ነገርን ያሳየናል፣ ድንቅ ነገርንም ደግሞ ያስተምረናል። እስቲ በማስቀደም ዝማሬን ጋብዛችሁ
የገፈኝ በጆቹ በዚያ ውጊያ ቦታ የጠላቴ ኃይሉ ቢመስል የበረታ እኔም ተጠናከ ዓይኔም ታደሰል ጠላቴን ልበርታት እምነት ጨምርል ጌታዬም ከጎኔ አይዞህ በርታ ሲለ
ለሰው ኃይልና ጉልበት የምትሆን እግዚአብሔር አባታችንና አምላካችን ቸርነትህና ምሕረት አልተለየንም። መከራ ዓይኑን አፍጦ ጥርሶቹንም አግጦ በመጣብን ጊዜ ሁሉ እግዚአብሔር አምላካችን ምሕረት ባይታደገን ኖሮ በጠፋን ነበረ። እግዚአብሔር ሆይ ያንተን እቅድ፣ ያንተን ዓላማ፣ እግዚአብሔር ሆይ ያንተን ሐሳብ የልብህን አውቆ በዚህ ውጣ በዚህ ግባ የሚልህ ማን አለ? አንተ ፍጥረታትህን በሥርዓት ትመራለ። እግዚአብሔር አምላካችን ሆይ የፈቀድከውን ደግሞ እንደ ፈቀድከ አድርገ እንደ ሐሳብ አምላኬ ሆይ እያንዳንዱን ትጠራለ። ምክንያት አለ። እግዚአብሔር አምላካችን ሆይ ወደ ቤት እግሮቻችን ባቀኑበት ጊዜ እያንዳንዳችን በምክንያት ተጠርተናል። በዚያም ስፍራ ደግሞ አግኝተናል። በተዝናናንበት ጊዜ፣ በተመቸን ጊዜ፣ በሳቅ በፍንደቃ በተሞላንበት ጊዜ ሁሉ እግዚአብሔር ሆይ ብዙ ጊዜ አንተን ረስተን ነበረ። አንተ ግን አልረሳህንም። በተንከራተትንበት ጊዜ መከራ ውስጥ ችግር ውስጥ በገባንበት ስፍራ ሁሉ አንተ ፈልጋ አግኝተናልና እጅግ አድርገን እናመሰግናለን። አቤቱ አምላካችን ሆይ በዚህች ምሽት ደግሞ ይህንን የምንማረውን የመጽሐፍ መክብብን ትምህርት እግዚአብሔር አምላካችን ሆይ ባርክልን። እግዚአብሔር አባቴና አምላኬ ሆይ ግሩም ነው፣ ድንቅ ነው፣ ጥበብ ብዙ ሞልቶበታል ብለን የምናደንቅ ሰዎች ብቻ እንዳንሆን፣ በቃላት የተሞላን በመገረም የተሞላን ሰዎች ብቻ እንዳንሆን ጌታዬና አምላኬ ሆይ እያከበርን እያመሰገን ለእኛም ለሕይወታችን ደግሞ እግዚአብሔር ሆይ ከቃል ታላቅ በረከትን አትርፈን እግዚአብሔር ሆይ ያንተን ፈቃድ ማገልገል እንድንችል እርዳን። ጊዜውን ሁሉ ባርክልን፣ በደላችንንም ይቅር በለን። ባከበርከውና ባጸደቅከው በልጄ በጌታ በኢየሱስ ክርስቶስ ያው ስም አሜን። የተከበራችሁ አድማጮቼ፣ ቀደም ብዬ እንዳስታወቅኳችሁ እስከዛሬ ጀምሮ ለጥቂት ሳምንታት ደግሞ አብረን የምናጠናው የመጽሐፍ መክብብን ትምህርት ይሆናል ማለት ነው። እስቲ ቀደም ብለን ስለ መጽሐፍ መክብብ መግቢያውን ልስጣችሁ። መጽሐፍ መክብብን የጻፈው ሰለሞን ነው። ፈጠን ፈጠን እያላችሁ ጻፉ። መጽሐፍ መክብብን የጻፈው ሰለሞን ነው። እንደ እውነቱ ከሆነም ይህን ከመቀበል በቀር ሌላ አማራጭ ሊኖረን አይችልም። የመጽሐፍ ምሳሌና ማልዬ ማልይ ዘሰለሞን ጻፊም ራሱ ሰለሞን ነው። መጽሐፍ መክብብ ከሌሎች መጻሕፍት የተለየ መሆኑን ወደፊት የምንመለከተው ይሆናል። ከመጽሐፍ ምሳሌ የሰለሞንን ጥበብ ከዚህ ቀደም ስናጠና ተመልክተናል። ከመጽሐፍ መክብብ የምንመለከተው ግን የሰለሞንን ሞኝነት ነው። አስተዋላችሁ ልዩነቱን? ከመጽሐፍ ምሳሌ የሰለሞንን ጥበብ ተመልክተናል። ከመጽሐፍ መክብብ የምንመለከተው ግን የሰለሞንን ሞኝነት ነው። ከጌታ በኮበለለበት ዘመን ያለፈበትን ውጣ ውረድና ኪሳራ የገለጠው በመጽሐፈ መክብብ ውስጥ ነው። ሰለሞን አንድን የመጽሐፍ ቅዱስ መጽሐፍ ለመረዳት መጽሐፉ የተጻፈበትን ዓላማ ማወቁ በጣም ይጠቅማል። ስለ መጽሐፉ ትክክለኛ እይታ ሊኖረንም ይገባል። እግዚአብሔር የሌለበት ሰብአዊ ፍልስፍና ምንጊዜም የዚህ መጽሐፍ ጻፊ የደረሰበት ማጠቃለያ ላይ መድረሱ የማይቀር ነው። ስለሆነም ከሌሎች የቅዱሳት መጻሕፍት መሰረታዊ አስተሳሰቦች ጋር የሚጋጩ አንዳንድ አረፍተ ነገሮች ስላሉት መጽሐፈ መክብብን ስናጠና የተለየ ጥንቃቄ ማድረግ ይጠበቅብናል። ሰው ያለ እግዚአብሔር የተሟላና ደስተኛ ሕይወት እንዲኖረው ብዙ ጥረት ሲያደርግ ኖሯል። ዛሬም በሚሊዮን የሚቆጠሩ ሰዎችን እያደረጉ ነው። መጽሐፈ መክብብ ደግሞ እንዲህ ያለው የሰዎች ሩጫና ውጣውረድ ምን ያህል ብኩንነት እንደሆነ ያመለክታል። አስተዋላችሁ? መጽሐፈ መክብብ እንዲህ ያለው የሰዎች ሩጫና ውጣውረድ ምን ያህል ብኩንነትና ከንቱ እንደሆነ ያመለክታል። ሰለሞን ደስታን ለማግኘት ያልሞከረው ያላደረገው ነገር አልነበረም። በመጨረሻ ግን ሁሉ ከንቱ ነው የሚል ማጠቃለያ ላይ ደርሷል። እዚህ ላይ ከንቱ ሲል ባዶ፣ ትርጉም የለሽ እንደ ማለቱ ነው። ደስታም ሆነ እርካታ በፍጹም በዚህ መንገድ የማይገኝ እንደሆነ ጻፊው አስረግጦ ይናገራል። ጻድቅ ለነበረው ኢዮብ በእርሱ ፊት ኃጢአተኛ መሆኑን እግዚአብሔር አመለከተው። ጠቢብ ለነበረው ሰለሞንም በእርሱ ፊት ሞኝ መሆኑን እግዚአብሔር አመለከተው። ብዙ ዶክተሮች፣ ፕሮፌሰሮች፣ ሊቀሊቃውንት፣ ፈላስፎችና ምሁራን ከዚህ መጽሐፍ ብዙ የሚማሩት ነገር ይኖራቸዋል። የቱንም ያክል አዋቂና ተመራማሪ ቢሆኑ ዳግም በመወለድ አዲስ ባሪ ያላገኙ ሰዎች በሙሉ በእግዚአብሔር ፊት ሞኞች ናቸው። አሁን ወገኖቼ፣ ይህ ለብዙዎች የሚከብድ አነጋገር እንደሆነ ይገባኛል። ብዙዎችን ላሳዝን እንደምችልም አውቃለሁ። ሆኖም ከእግዚአብሔር ቃል አንጻር ትክክል መሆኔን አውቃለሁና ይህን በማለቴ ማንንም ይቅርታ አልጠይቅም። እውነቴን ነው የምላችሁ፣ ከመጽሐፈ መክብብ የምንመለከተው ቁም ነገር ሰው የቱንም ያክል የተማረ ወይም አዋቂ ቢሆንም እንኳ ያለ እግዚአብሔር እርካታ ያለው ህይወት ሊኖረው እንደማይችል እንረዳለን። የሰው ልብ እጅግ ሰፊና ጥልቅ ስለሆነ ራሱ ያለም እንኳ ሊሞላው አይችልም። የመጽሐፉ ቁልፍ ቃል ከንቱ የሚል ሲሆን ልብ በሉልኝ፣ የመጽሐፈ መክብብ ቁልፍ ቃል ከንቱ የሚል ሲሆን 37 ጊዜ ተጠቅሶ እናገኛለን። 37 ጊዜ ከንቱ የሚለው ቃል በዚህ መጽሐፍ ውስጥ ተጠቅሶ እናገኛለን። የመጽሐፉ ቁልፍ ሐረግ ከፀሐይ በታች የሚል ሲሆን ይህም 29 ጊዜ ተጠቅሶ እናገኛለን። አስተዋላችሁ? የመጽሐፉ ቁልፍ ሐረግ ከፀሐይ በታች የሚል ሲሆን ይህም 29 ጊዜ ተጠቅሶ እናገኛለን። ሌላው ተደጋግሞ የምናገኘው ሐረግ እኔም በልቤ አልኩ የሚለው ሲሆን መጽሐፉ ከሰው ልብ የሚፈልቁ ሐሳቦችንና አመለካከቶችን ማካተቱን ነው የሚያመለክተው። ከራሳቸው ምርምር በመነሳት ሰዎች የተለያየ ውሳኔና መደምደሚያ ላይ መድረስ ይችላሉ። ምንም እንኳ ከዚህ በመነሳት ሰለሞን የደረሰበት ማጠቃለያ ሁሉ እንደ እግዚአብሔር ፈቃድ ነበር ማለት ባይቻልም፣ ስለዚህ ሰባዊ ማጠቃለያ የሚነግረን ቅዱስ ቃል ግን በእግዚአብሔር መንፈስ አነሳሽነት የተጻፈ ነው። እኔም በልቤ አልኩ ከፀሐይ በታች እና ከንቱ ለሚሉት ቃላት አጥጋቢ ገለጻ ሊሰጠን የሚችለውም ይኸው ነው። ወዳጆች እንግዲህ ስለ መጽሐፈ መክብብ ያለን መግቢያውን እዚህ ላይ እናበቃና አሁን ደግሞ ቀጥታ ወደ ምዕራፍ 1 እንሸጋገራለን። መጽሐፈ መክብብ ሰለሞን ከእግዚአብሔር ርቆ በነበረበት ጊዜ ስላሳለፈው ውጣ ውረድ የሚያመለክት መጽሐፍ ነው። ይህን ነጥብ ያዙ። መጽሐፈ መክብብ ሰለሞን ከእግዚአብሔር ርቆ በነበረበት ጊዜ ስላሳለፈው ውጣ ውረድ የሚያመለክት መጽሐፍ ነው። ስለሆነም መጽሐፈ ምሳሌ የሰለሞንን ጥበበኛነት እንደሚያመለክት ሁሉ መጽሐፈ መክብብ ደግሞ የሰለሞንን ሞኝነት ያመለክታል ማለት ይቻላል። መጽሐፉ ከችግሩ ማለትም ሁሉ ከንቱ ነው ከሚለው ግንዛቤ በመነሳት ለዚሁ ችግር መፍትሄ ፍለጋ የተለያዩ ነገሮችን ይዳስሳል። መፍትሄ ፍለጋ ሳይንስን፣ የተፈጥሮ ሕግን፣ ፍልስፍናን፣ ግብረ ገባዊነትን፣ ሀብትንና ሃይማኖትን ጨምሮ ሌሎች ብዙ ነገሮችን ከመረመረ በኋላ መጨረሻ ላይ የደረሰበትን ድምዳሜ ሰለሞን በዚህ መጽሐፍ ውስጥ አስፍሮ እናገኛለን። መጽሐፉ የሚናገረው ከፀሐይ በታች ስላለ ሰው እንደመሆኑ መጠን የደረሰበት ድምዳሜ ሰብአዊ እንጂ መለኮታዊ አለመሆኑን ልብ ማድረግ ይኖርብናል። ይህንን ነጥብ እንደገና ልድገምላችሁ። መጽሐፉ የሚናገረው ከፀሐይ በታች ስላለ ሰው እንደመሆኑ መጠን የደረሰበት ድምዳሜ ሰብአዊ እንጂ መለኮታዊ አለመሆኑን ልብ ማድረግ ይኖርብናል። እዚህ ላይ በመለኮት ወይም በመንፈስ ስለመነሳሳት አንድ በጣም ማስተዋል ያለብን ነገር አለ። ለምሳሌ ያክል መጽሐፍ ቅዱስ በእግዚአብሔር መንፈስ አነሳሽነት የተጻፈ መጽሐፍ ነው ስንል ምን ማለታችን ነው? መጽሐፍ ቅዱስ የእግዚአብሔር ቃል ነው ወይም ደግሞ በእግዚአብሔር መንፈስ አነሳሽነት የተጻፈ ነው ስንል አጠቃላይ መልእክቱ ወይም ግቡ ወደ እግዚአብሔር የሚያመራ ነው ማለታችን እንጂ መጽሐፍ ቅዱስ ውስጥ የሰፈረው ሐሳብ ወይም ቃል በሙሉ ከእግዚአብሔር ነው ማለት አይደለም። ይህን እንደገና ልድገምላችሁ። በእግዚአብሔር መንፈስ አነሳሽነት የተጻፈ ነው ስንል አጠቃላይ መልእክቱ ወይም ግቡ ወደ እግዚአብሔር የሚያመራ ነው ማለታችን እንጂ መጽሐፍ ቅዱስ ውስጥ የሰፈረው ሐሳብ ወይም ቃል በሙሉ ከእግዚአብሔር ነው ማለት አይደለም። አንድን መጽሐፍ ቅዱሳዊ ሐሳብ እንደ እግዚአብሔር ቃል ከመቀበላችን በፊት ያው ደምን ባቡን ዙሪያ ገባ መመርመር አለብን። ያንን ቃል የተናገረው ማን ነው? በምን አይነት መንፈስ ወይ ሁኔታ ውስጥ ሆኖ ነው የተናገረው በማለት መጠየቅ አለብን። ለምሳሌ ያክል የኢየሱስ ክርስቶስ በይሁዳ አልፎ ስለመሰጠት የሚናገረው ክፍል የእግዚአብሔር ቃል ነው። ድርጊቱን እንዲፈጸም ያነሳሳው እግዚአብሔር ነው ማለት ግን አይቻልም። ልብ በሉ፣ የኢየሱስ ክርስቶስ በይሁዳ አልፎ ስለመሰጠት የሚናገረውን ክፍል የእግዚአብሔር ቃል ነው ማለት እንችላለን። የእግዚአብሔር ቃል ነው ማለት እንችላለን። ድርጊቱ እንዲፈጸም ያነሳሳው እግዚአብሔር ነው ማለት ግን አይቻልም። ምክንያቱም ድርጊቱ ሰይጣናዊ ነውና። በተመሳሳይ ሁኔታም ከእግዚአብሔር ውጪ እርካታን ፍለጋ ሰለሞን ያደረገው ውጣ ውረድና የደረሰበት ድምዳሜ መለኮታዊ ነው ማለት አይደለም። መለኮታዊ ነው ብለን የምንወስደው ሰለሞን የተናገረው በትክክል መጽሐፍ ቅዱስ ውስጥ መስፈሩን ነው። ልብ በሉ፣ መለኮታዊ ነው ብለን የምንወስደው ሰለሞን የተናገረው በትክክል መጽሐፍ ቅዱስ ውስጥ መስፈሩን ነው። እስቲ ቁጥር 1 ንኒ በኢየሩሳሌም የነገሰ የሰባኪው የዳዊት ልጅ ቃል ይላል። ይህ ቃል ከማንም ይልቅ የሚስማማው ለሰለሞን ነው። እርግጥ ነው ዳዊት ከሰለሞን ሌላ ልጆች ነበሩት። ይሁን እንጂ በኢየሩሳሌም የነገሰው ሰለሞን ብቻ ነበር። ጥበበኛ ንጉሥ ነበርና እንዲህ ያሉ የጥበብ ቃላት ከእርሱ እንጂ ከሌሎች የዳዊት ልጆች የሚጠበቁ አይደሉም። የሰለሞንን ጥበበኝነት በተመለከተ ስንናገር ይህ ሰው በመንፈሳዊ ነገሮችም ጥልቅ ጥበብና ማስተዋል እንደነበረው እናስባለን። ቅዱሳት መጻሕፍት ግን እንደዚህ አይናገሩም። በሕዝብ ላይ መፍረድ ይችል ዘንድ መልካሙንና ክፉውንም ይለይ ዘንድ ለባሪያ አስተዋይ ልቡና ስጠው፣ አለበለዚያማ በዚህ ታላቅ ሕዝብ ላይ ይፈርድ ዘንድ ማን ይችላል በማለት ሰለሞን ወደ እግዚአብሔር መጸለዩን እናስታውሳለን። አንደኛ ነገሥት ምዕራፍ 3 ቁጥር 9 ልብ ይሏል። አንደኛ ነገሥት ምዕራፍ 3 ቁጥር 9 እግዚአብሔርም የጠየቀውን ማለትም በሕዝቡ ላይ መፍረድ የሚችልበትን ጥበብ ሰጠው። ፖለቲካዊና ኢኮኖሚያዊ ጉዳዮችን በተመለከተ ሰለሞን ጥበበኛ ነበር። ሕዝቡን በማስተዳደርም ረገድ ሰለሞን እንዲሁ ጥበበኛ ነበር። ለሚመራው ሕዝብ ሰላምን አስገኝቷል። የሰለሞንን ጥበብና ዝና ሰምታ ልትጎበኘው ንግሥተ ሳባ ከምድር ዳርቻ ወደ እርሱ መጣለች። መንፈሳዊ ነገሮችን በተመለከተ ግን ሰለሞን ጥበበኛና አስተዋይ ነበር ማለት አይቻልም። ሰለሞን ጥናትና ምርምሩን ያደረገው ከፀሐይ በታች ባሉ ነገሮች ላይ ነው። ከእግዚአብሔር የተወለደ ሰው ግን ከክርስቶስ ጋር በሰማያዊ ስፍራ ተቀምጧል ይላል። ኤፌሶን ምዕራፍ 1 ቁጥር 3ን ተመልከቱ። ስለሆነም ምን ያህል ሰፊ ልዩነት እንዳለ ከዚሁ ክፍል መመልከት ይቻላል። ቁጥር 2 ሰባኪው ከንቱ ከንቱ የከንቱ ከንቱ ሁሉ ከንቱ ነው ይላል። ከንቱ ሲል ባዶነትን ማመልከቱ ነው። ዓላማና ግብ የሌለው ሕይወት ባዶ ነው፣ ብኩንነትም ነው። እንደ እንስሳት ወይም እንደ ወፍ በደመ ነፍስ ከመኖር ተነጥሎ የሚታይም አይደለም። በጣም የሚገርመው ደግሞ ብዙዎች የዚህ አይነት ሕይወት ነው የሚኖሩት። ብዙ ጊዜ ቀደም ብዬ የማውቃቸውን ከበርቴ ነጋዴዎችን እሱቃቸው ድረስ ሄጄ ሰላም በማለት አብሬያቸው ስለ ሕይወትና ስለ ተለያዩ ነገሮች አንስተን አብረን እንጫወታለን። እነዚህ ሰዎች ከበርቴ ቢሆኑም በገንዘባቸው የፈለጉትን ማድረግና የፈለጉትን መግዛት ቢችሉም የታዘብኩት ነገር ቢኖር ለሕይወታቸው ዓላማና ግብ የሌላቸው መሆኑን ነው። ሕይወት ባዶና ከንቱ ብኩንነት ሆናባቸዋለች። በመጽሐፈ ምሳሌ ሰለሞን ስለ ጥበብ አስፈላጊነት ነግሮናል። በመጽሐፈ መክብብ ደግሞ ስለ ዓላማ ቢስ ሕይወት ከንቱነት ይናገራል። ከዚያ በኋላ ደግሞ በማልዬ ማልዬ አብይ ርዕስ ጉዳይ አድርጎ የሚያቀርበው ፍቅርን ነው። እንግዲህ በእነዚህ ሶስት መጻሕፍት የተነሱት ርዕሰ ጉዳዮች ጥበብ፣ ከንቱነትና ፍቅር ናቸው ማለት ነው። ሰለሞን እነዚህን ነገሮች በተመለከተ በቂ ዕውቀትና ግንዛቤ አለው። ሰለሞን እጅግ ጥበበኛ ነበር። ሆኖም የርሱን ያህል የተሳሳተ ሰው አልነበረም። የርሱን ያክል ሞኝ የሆነ ሰው አልነበረም። ጥበበኛና አስተዋይ የተባለው ሰው ሞኝና ከንቱም ነበር። በእነዚህ ሁለት ነገሮች መካከል ያለውን ምስጢር ገላልጦ የሚነግረን ይህ አሁን እያጠናን ያለነው መጽሐፈ መክብብ ነው።
ጌታ ይሻልሃል፣ ለሚመጣው ክፋት ያስጥልሃል። ወንድሜ 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 እርሱ ይሻልሃል፣ ከገሃነመ እሳት ያድንሃል።
ስለዚህ ዝማሬ እግዚአብሔር የተመሰገነ ይሁን። ውድ አድማጮቼ፣ ያለ እግዚአብሔር የምንኖረው ሕይወት ከንቱ ከንቱ የከንቱ ከንቱ ነው። ለዚህ ነው ቀደም ብዬ ያነሳሁላችሁ እነዚያ ከበርቴ ሰዎች ሁሉ ነገር ሞልቶ ቢተርፋቸውም ሕይወት ባዶና ትርጉም የለሽ ሆነባቸው። እስቲ ቁጥር 3ን አሁን ደግሞ አለፍ ብለን እንመልከት። ከፀሐይ በታች በሚደክምበት ድካም ሁሉ የሰው ትርፉ ምንድነው ይላል ጻፊው። የሚናገረው ከፀሐይ በታች ስላሉ ነገሮች ነው። ይህ ሰባዊ ይታና መለካከትን የሚያንጸባርቅ እስከሆነ ድረስ የሰውን እንጂ የእግዚአብሔርን ይታ አይወክልም። ደስታና አርካታን ፍለጋ ስላደረገው ምርምር ከቁጥር 4 አንስቶ እስከ ምዕራፍ 12 ቁጥር 2 ድረስ ባለው ተካቶ እናገኛለን። የምርምሩ አቅጣጫ መጀመሪያ ያነጣጠረው ሳይንሳዊ ጉዳዮች ላይ ነበር። በዚህ ምርምሩ የተፈጥሮ ሕግን በተመለከተ የራሱን ጥናት አድርጓል። ዛሬም ቢሆን ወገኖቼ፣ ሰዎች ሳይንሳዊ ነገሮችን በማጥናት ዓመታትን ያሳልፋሉ። ለሕይወታቸው ትርጉምና ዓላማን ከጥናታቸው የሚያገኙ ይመስላቸዋል። እስቲ የመጨረሻ ክፍላችን የሆነውን ቁጥር 4ን አብረን እንመልከት። ትውልድ ይሄዳል፣ ትውልድም ይመጣል፣ ምድር ግን ለዘላለም ነው ይላል። ከሰው ልጅ ድሜ ጋር ሲነጻጸር ምድር ለዘላለም ነው። ምክንያቱም ሰው የምድርን ያክል ረጅም ዘመን መኖር አይችልም። ብዙዎቻችን ከመቶ ዓመት በፊት እዚህ አልነበርንም። አንድ ቀን ደግሞ የማንኖርበት ጊዜም ይመጣል። እዚህ የደረስነው በመወለድና በመሞት ሂደት አማካኝነት ነው። ትውልድ ይሄዳል፣ ትውልድም ይመጣል። ሕይወትን በዚህ በምድራዊ ሕይወት እድሜ ብቻ ከወሰነው በዚህ ፍጥረት ዓለም ውስጥ የሰውን ልጅ ያክል የሚያሳዝን ፍጡር የለም ማለት ነው። አንዳንድ የተለዩ አይነት የዛፍ ዘሮች እድሜ ከሺህ ዓመት በላይ መሆኑ ተደርሶበታል። ያንዳንድ አለቶች እድሜም በሚሊዮን ሳይሆን በቢሊዮን የሚቆጠር እንደሆነ የጂኦሎጂ ወይም የስነ ምድር አጥኚ ሊቃውንት ይነግሩናል። ይህቺ ምድር እኛ ከመምጣታችን በፊት ነበረች፣ እኛ ካለፍን በኋላም ትኖራለች። እግዚአብሔር ሥራው ፈጽሞ አይፋለስም። ሰው ይለፋል፣ ይደክማል፣ ሁሉ ነገር ግን ከንቱ ነው። እግዚአብሔር ስለዚህ ስለሰማነው ቃሉ ለዘላለም የተመሰገነ ይሁን። እንግዲህ በጌታ የተወደዳችሁ አድማጮቻችን የዛሬውን ጥናታችንን እዚህ ላይ እናበቃለን። በሚቀጥለው ጊዜ ደግሞ የዚህን ተከታይ ክፍል ይዘንላችሁ እንቀርባለን። ከዚያው ሰላም ሁኑ።
በፊት ያይዋለው በቀኝ ነውና ለምን ፈራለው? ከቶ አልታወቅም ተደግፌዋለው። በዘላለም ክንዱ በቅፉ አርፌያለው። ምላሴ መሐሴትን በርሶ ነፍሴንም በሲኦል አልተውካትምና መበስበስን አይዘን አልጣልከኝምና አልተውከኝምና ስለዚህ ልቤን ደስ አለው። ስለዚህ ልቤን ደስ አለው። ስለዚህ ልቤን ደስ አለው። ስለዚህ ልቤን ደስ አለው። ወትን መንገድ አንተው አሳየኸኝ፣ ከፊት ጋራ ደስታን አጠገብከኝ። ባንተ ደስ ብሎኛል ሐሴትን አደረግኩ፣ ካንተም በቀር ደስታ እንደሌለ አወቅኩ። የርስቴ ድል ፈንታ አሳምረ ቀርጸ አበጀኸኝ። ገመድ ባማረ ስፍራ ወደቀችልኝ፣ ውስጤም በአምላኬ እጅግ ተዋበልኝ፣ እጅግ አማረኝ። ስለዚህ ልቤን ደስ አለው። ስለዚህ ልቤን ደስ አለው በአምላኬ።
ክቡራን አድማጮቻችን ጌታችንን አስመልክቶ ጥያቄ ወይም ማስተያየት ቢኖራችሁ በመልእክት ሳጥን ቁጥራችን 1366 አዲስ አበባ ብላችሁ ጻፉልን እያልን በሰላሙ እንሰናበታችኋለን።
ታስተማምናለህ፣ መደገፊያዬ ታስተማምናለህ። ተስፋዬ አንተ ነህ፣ ተስፋ ሚጣልብ ኩብ ጌታ የምታሳርፍ ነህ።